The Voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ከሰኞ እስከ አርብ በየዕለቱ ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳይ ዙሪያ ትኩረት በማድረግ የሚያስተላልፈውን ልዩ ፕሮግራም አሁን ጀመረ። የፌዴራሉ ከፍተኛ ፍርድ ቤት አራተኛ የወንጀል ችሎት በእነ አቡበከር አህመድ የክስ መዝገብ የጥፋተኝነት ውሳኔ በሰጠባቸው 18 ተከሳሾች ላይ ከ7 እስከ 22 ዓመታት የሚደርስ ጽኑ የእስራት ቅጣት ፈረደ። ዝርዝሩን በዕለቱ አብይ ርዕስ እንመለከታለን። የአፍሪካውያን ወጣት መሪዎች ውጥን በመባል የሚታወቀው ፕሬዚዳንት ባራክ ኦባማ ባለፉት ጥቂት ዓመታት ውስጥ ያስተዋወቁት ዓመታዊ ፕሮግራም ዛሬ ዋሽንግተን ዲሲ ውስጥ ተጀምረዋል። ዘገባ ይኖረናል። ጤና ይስጥልን ክቡራትና ክቡራን አድማጮች፣ ከዛሬ ሰኞ ሐምሌ 27 2007 ዓ.ም ዝግጅታችን ጋር የምሽቱ አስተናጋጃችሁ አሉላ ከበደ ከአቀናባሪ ቴሌላይን ባክና ከስርጭት መሐንዲሱ ቻንግ ጋር እስከ አንድ ሰዓት ተኩል አብረናችሁ እናመሻለን። አሁን ለቀዳሚው የሰዓቱ የዓለም ዜና አዲሱ አበበ።
እንደምን አምሽታችኋል። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ ከስድስት የፋርስ ባህረ ሰላጤ አገሮች ሰራዶ ምክር ቤት አቻዎቻቸው ጋር ዛሬ ሰኞ ካታር ውስጥ ይገናኙና ባለፈው ወር በተፈረመው ዓለም አቀፍ ስጋትም በደቀነው የኢራኑ የኒውክሌር ፕሮግራም ስምምነት ዙሪያ ይወያያሉ። ሚስተር ኬሪ ከሳውዲ አረቢያ፣ ከባሃማስ፣ ከኩዌት፣ ከካታር፣ ከኦማንና ከተባበሩት አረብ ኤምሬቶች ውጭ ጉዳይ ሚኒስትሮች ጋር የሚያካሂዱት ይህ የዛሬው ውይይት ፕሬዚዳንት ባራክ ኦባማ ባለፈው ግንቦት ወር ከእነዚሁ አገሮች ተወካዮች ጋር ያካሄዱት ውይይት ተከታይ መሆኑም ታውቋል። በሌላ በኩል ደግሞ የዩናይትድ ስቴትስና ግብፅ ግንኙነታቸውን ለማሻሻል እንደሚፈልጉ ተነገረ። ዩናይትድ ስቴትሱ ውጭ ጉዳይ ሚኒስትር ጆን ኬሪ በአሁኑ ወቅት በአምስት የመካከለኛው ምስራቅና እስያ አገሮች ጉብኝት ላይ መሆናቸው ይታወቃል። ግብፅ በሲናይ ባህረ ገብ መሬት ከእስልምና አክራሪ ኃይሎች ጋር ስለምታካሄደው ውጊያ ዲፕሎማሲያዊ ድጋፍን ለመግለጥ ኬሪ ግብፅ ውስጥ ከፕሬዚዳንቱ አብዱል ፈታህ ኤልሲሲ ጋር ተገናኝተዋል። የዩናይትድ ስቴትስና የግብፅ ግንኙነት እየሻከረ የመጣው የአገሪቱ ጦር ኃይሎች ዋና አዛዥ የነበሩት ሚስተር ሲሲ ተመራጩን እስላማዊ ፕሬዚዳንት ሞሐመድ ሞርሲን እንደ አውሮፓ አቆጣጠር በ2013 ከስልጣን ባባረሩበት ወቅት መሆኑ አይዘነጋም። ያኔ ከ1000 በላይ የሞርሲ ደጋፊዎች ሲገደሉ አክራሪ አማጽያኑም በመቶዎች የሚቆጠሩ ግብፃውያንን እና የፖሊስ አባላትን ገድለዋል። ኬሪ በግብፅ ቆይታቸው አማጽያንን በመዋጋት ረገድ ሚዛን መጠበቅ እንዳለበት፣ በአገሪቱም ግብፅ ማለት ነው የሰብአዊ መብት እንዲከበር አሳስበዋል። በእስያ የኢኮኖሚ ተራድኦ ትብብር ላይ ትኩረት ያደረጉት ውጭ ጉዳይ ሚኒስትር ኬሪ ከቃታር ቀጥሎ ወደ ሲንጋፖር፣ ማሌዥያ እና ቪየትናም እንደሚያመሩ ታውቋል። ኳላላምፑር ውስጥ በሚካሄደውና የደቡብ ምስራቅ እስያ ማህበር ባዘጋጀው መድረክ ላይም ኬሪ ይገኛሉ ተብሏል። ትናንት እሁድ ማዕከላዊ አፍሪካ ሪፐብሊክ ዋና ከተማ በአንድ የተባበሩት መንግስታት ድርጅት ሰላም አስከባሪ ላይ በታጣቂዎች የተፈጸመውን ግድያ የድርጅቱ ዋና ጸሐፊ ባንኪሙን አወገዙ። የተባበሩት መንግስታት ድርጅት እንዳስታወቀው ግድያውን የፈጸሙ ታጣቂ ወንጀለኞች ባንጉይ ውስጥ እየተፈለጉ ሲሆን በጥቃቱ ሌሎች 8 ሰዎች ከሞቱት ሌላ ማለት ነው መቁሰላቸውም ተገልጧል። የዚህ ወንጀል ፈጻሚዎች አስቸኳይ አሰሳ እንዲደረግባቸውና ለፍርድም እንዲቀርቡ ሚስተር ባን በትርጁማን መናገራቸው ተሰምቷል። ቀድሞ በርማ ትባል በነበረችው በኒያንማር የሚገኙ ባለሥልጣናት እንዳስታወቁት ለቀናት ያህል በነበረ ጎርፍና ደለል 46 ሰዎች ሞቱ። የመልሶ ማቋቋምና እርዳታ ሚኒስቴር ዛሬ ሰኞ እንደገለጠው ሰሜንና ምዕራብ ኒያንማር ውስጥ በደረሰው አደጋ ወደ 200 ሺህ ያህል ሰዎች ተጎድተዋል። የመንግሥት የረዴትና የመልሶ ማቋቋም መሥሪያ ቤቶች ለነፍስ አድን ሥራ እየተጣደፉና አስቸኳይ እርዳታ አቅርቦትም እያደረጉ መሆናቸው ተሰምቷል። የኒያንማር ተቃዋሚ መሪ አውን ሳን ሱቺ ዛሬ ሰኞ በጎርፍ ከተጥለቀለቁትና ጉዳት ከደረሰባቸው አካባቢዎች አንዱን ጎብኝተዋል። ፕሬዚዳንቱ ታንሺን ቅዳሜ ዕለት የአስቸኳይ ጊዜ ያወጁበትን በሰሜኑ ክፍል ያለውን ሳጋንግ ክልል ጎብኝተዋል። አያሌ ጥፋትን ደረሰው አሉ ፕሬዝዳንቱ። ዛሬ ጉዳት ከደረሰባቸው ወገኖች ጋር እዚህ የተገኘሁት ድጋፌን ለመግለጥና እርዳታም ለመስጠት ነው። የሚያንማር መንግስት የእርዳታ ሰጪ አካልም አስቸኳይ የሰፈራና የማቋቋም ፕሮግራሙን ይጀምራል ብለዋል ፕሬዝዳንት ሺን። ለሳምንታት አከታትሎ የጣለው ዝናብና ያስከተለውም ጎርፍ ካደረሰው ውድመት ሌላ ባለፈው ሳምንት የነበረው ብርቱ አውሎ ነፋስ ያስከተለው ደለል ተጨማሪ ሰዎችን እንዳፈናቀለ ተገልጧል። አርማጮች ለሰዓት ያለው ዜና ይሄው ነው።
አዲሱ አበበን ለሰዓቱ የዓለም ዜና አመሰግናለሁ። አድማጮች አሁን ወደ ዕለቱ አብይ ርዕስ ነው የምንሸጋገረው። የፌዴራሉ ከፍተኛ ፍርድ ቤት አራተኛ የወንጀል ችሎት በእነ አቡበከር አህመድ የክስ መዝገብ የጥፋተኝነት ውሳኔ በሰጠባቸው 18 ተከሳሾች ላይ ከ7 እስከ 22 ዓመታት የሚደርስ ጽኑ የእስራት ቅጣት ፈርዷል። ዘጋቢያችን መለስካቸው አምሃ የፍርድ ቤቱን ሂደት ተከታትሎ የላከው ዘገባ ዝርዝሩን ይዟል።
የፌዴራሉ ከፍተኛ ፍርድ ቤት ቀደም ሲል በሰጠው ቀጠሮ መሰረት ዛሬ በእነ አቡበከር አህመድ መሐመድ የክስ መዝገብ በሽብር ወንጀል በተከሰሱት 18 የሙስሊሙ ህብረተሰብ መፍትሄ አፈላላጊ ኮሚቴ አባላትና ሌሎች ተከሳሾች ላይ ከ7 እስከ 22 ዓመት የሚደርስ ጽኑ የእስራት ቅጣት ጥሎባቸዋል። ፍርድ ቤቱ በፍርድ ሐተታው እንዳመለከተው ጥፋተኛ ያላቸውን 18 ተጠርጣሪዎች ሲቀጣቸው በአራት ከፍሏቸዋል። በሽብር ወንጀሉ ተሳትፏቸው መሪዎች ናቸው ያላቸውን አቡበከር አህመድ፣ አህመዲን ጀበል፣ ያሲን ኑሩና ካሚል ሸምሱን እያንዳንዳቸው እጃቸው ከተያዘበት ዕለት ጀምሮ በሚታሰብ የ22 ዓመት ጽኑ እስራት እንዲቀጡ ወስኖባቸዋል። ፍርድ ቤቱ ከመጀመሪያዎቹ ቀጥሎ ለጥፋታቸው ክብደት የሰጠው በድሩ ሁሴን፣ ሳቢር ይርጉ፣ መሐመድ አባተ፣ አቡበከር አለሙና ሙኒር ሁሴንን ደግሞ እያንዳንዳቸው እጃቸው ከተያዘበት ዕለት ጀምሮ በሚታሰብ የ18 ዓመት ጽኑ እስራት እንዲቀጡ ወስኖባቸዋል። እያንዳንዳቸው የ15 ዓመት ጽኑ እስራት የተፈረደባቸው ሼህ መከተሙሄ፣ አህመድ ሙስጠፋ፣ ሼህ ሰኢድ አሊ፣ ሙባረክ አደምና ካሊድ ኢብራሂም ናቸው። ሙራድ ሽኩር፣ ኑሩ ቱርኪ፣ ሼህ ባህሩ ዑመርና የሱፍ ጌታቸውን እያንዳንዳቸው በ7 ዓመት ጽኑ እስራት እንዲቀጡ ፍርድ ቤቱ ፈርዶባቸዋል። ፍርድ ቤት ውሳኔውን በሚያሰማበት ወቅት ሁሉ ታሳሪዎቹ አላሁ አክበር በማለት በከፍተኛ ድምፅ በማመስገን እጆቻቸውን ይሳሳሙ ነበረ። የእስረኞቹ ቤተሰቦች ወይንም ወዳጅ ዘመዶች እንደሆኑ የሚገመቱ የችሎቱ ታዳሚዎች ደግሞ ሲያለቅሱ ተስተውሏል። ፍርድ ቤቱ ቀደም ሲል የጥፋተኝነት ውሳኔ ሲያስተላልፍ ለሁለቱም ወገን ማለትም ከሳሽ አቃቤ ሕግና ተከሳሾች የቅጣት ሐሳባቸውን በአስር ቀን ውስጥ እንዲያቀርቡ ትእዛዝ ሰጥቶ ነበረ። አቃቤ ሕግ በትእዛዙ መሠረት ያቀረበ ቢሆንም ተከሳሾቹ ግን ተጨማሪ ጊዜም ተሰጥቷቸው የቅጣት ማቅለያ ሐሳብ እንዳላቀረቡ ፍርድ ቤቱ ገልጿል። ፍርድ ቤቱ በሰጠው ውሳኔ መሠረት ከእስራት ቅጣቱ በተጨማሪ የእስር ጊዜያቸውን ፈጽመው ከወጡ በኋላ የመምረጥና የመመረጥ መብታቸው፣ በየትኛውም ቦታ ዋስ ወይም ምስክር እንዳይሆኑና ከመሳሰሉት የሲቪልና ፖለቲካዊ መብቶቻቸው ለአምስት ዓመት የሚቆይ እግድ ጥሎባቸዋል። አቃቢ ሕግ በእነ አቡበከር አህመድ የክስ መዝገብ ከሁለት ዓመት በፊት ጀምሮ በሽብር ድርጊት ክስ የመሠረተባቸው 29 ሰዎችና 2 ድርጅቶች ነበሩ። የአቃቢ ሕግ ምስክሮች ከተሰሙ በኋላ ፍርድ ቤቱ በሰጠው ብይን መሠረት 10 ተከሳሽ ግለሰቦችና 2 ድርጅቶች መከላከል ሳያስፈልጋቸው በነጻ አሰናብቷቸዋል። ይሁንና አቃቢ ሕግ በ25ኛ ተከሳሽ አሊ መኪ ላይ ባቀረበው የይግባኝ አቤቱታ ምክንያት በሌሉበት የ15 ዓመት የእስራት ቅጣት ተጥሮባቸዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው አምሃ ለዘገባው አመሰግናለሁ። አድማጮች አሁንም በአንድ ሰሞንኛ ወቅታዊ ጉዳይ በሐሳብም ቢሆን ወዚያው አዲስ አበባ እንቆያለን። የቀደመው ሳምንት የዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ የኢትዮጵያ ጉብኝትና በተለይም የመገናኛ ብዙሀን ነጻነትን አስመልክቶ የተናገሩት በአገሪቱ የፕሬስ ነጻነት ይዞታ ላይ ምን አይነት አንድምታ ይኖረው ይሆን? ምን አይነት መሻሻልስ ይመጣል ተብሎ ይጠበቃል? ስምኝ የቆየ ባለፈው የዓለም መገናኛ ነጻነት የተከበረበት ዕለት ወደ ዋይት ሀውስ ከተጋበዙ ሶስት ጋዜጠኞች አንዷ ናት። በጊዜው በተለይ በኢትዮጵያ መገናኛ ብዙሃን ዙሪያ ከፕሬዚዳንቱ ጋር የመነጋገር እድል ያገኘችውን ስመኝን አወያይቻታለሁ። ወደዚያው ልሰዳችሁ። ስመኝ የቆየ ብዙዎች በሚያውቁሽ ሊሊ፣ የዓለም የፕሬስ ቀን መነሻ በማድረግ ፕሬዚዳንት ባራክ ኦባማ ከጋበዟቸው ሶስት ጋዜጠኞች አንዷ ነበርሽ። በጊዜው የኢትዮጵያን የመገናኛ ብዙሀን የፕሬስ ነጻነት ይዞታም በተመለከተ የመነጋገር እድልም አግኝተሻል። በያዝነው ሳምንት መጀመሪያ በኢትዮጵያ ያደረጉትን ቆይታ አጠናቀው መጥተዋል። እዚያ ባሉበት ካነሷቸው ሀሳቦች አንዱ የመገናኛ ብዙሀንን የሚመለከተው ጉዳይ ነው። ስምሽንም ጠርተው ያስታወሱበት ጭምር ነው። አጠቃላይ ጉዟቸውንና በተለይ ደግሞ በመገናኛ ብዙሀን ብዙ ስሜት በሚሰጥሽ የፕሬስ ነጻነት ዙሪያ ያነሷቸውን ጭብጦች እንዴት አገኘሽው? እስኪ ከጠቅላላ ስሜትሽ እንነሳ።
እሺ፣ አመሰግናለሁ አሉላ። እንግዲህ የኦባማን በኢትዮጵያ ቆይታ እኔ በሁለት መልኩ ነው የማየው። አንደኛው ያው ከኢትዮጵያ መንግስት ጋር የነበራቸውንና እሱን ተከትሎ ደግሞ ከጠቅላይ ሚኒስትሩ ጋር ሆነው የሰጡትን መግለጫ ነው። ሁለተኛው ደግሞ በአፍሪካ ህብረት ተገኝተው ጠቅላላው የአፍሪካን ሁኔታ አድሬስ ያደረጉበት ነው። በሁለቱም ወቅት ላይ እንግዲህ ፕሬዚዳንት ኦባማ የፕሬስ ነጻነትንና የመናገር መብትን የመቃወም መብትን በተመለከተ ተናግረዋል። ግን ከኢትዮጵያ መንግስት ጋር በነበራቸው ቆይታ ውይይት አድርገው ነበረ። እሱን ተከትለው በሰጡት መግለጫ ላይ ግን ትንሽ የመለሳለስና የኢትዮጵያ መንግስትን ላለማስቀየም የመጠንቀቅ ነገር ይታይባቸው ነበር እላለሁ። በዚህ ንግግራቸው ወቅት ያው በተደጋጋሚ ሁለት ጊዜ ያክል የኢትዮጵያ መንግስትን የዴሞክራሲ አካሄድ የተመረጠ መንግስት እያሉ መጥራታቸው እኔን ጨምሮ በጣም ብዙ ሰዎችን ያሳዘነ ነበረ። በእርግጥ እንዳልከው መልካም አስተዳደርን ለኢኮኖሚው ማደግ፣ ለጸጥታውም፣ ለመሳሰሉት መሰረት መሆኑን ከጠቅላይ ሚኒስትሩ ጋራም በዚህ ጉዳይ ላይ በደንብ መወያየታቸውና ህዝቡ ድምጽ ማሰማት የሚችልበት መንገድ፣ ነጻነት የሚከበር ሁኔታ መሻሻል፣ ኢትዮጵያ ለማሻሻል ማድረግ ያለባት ጉዳዮች ላይ ተወያይተናል ብለዋል። ነገር ግን በአፍሪካ ህብረት ላይ ደግሞ በተናገሩት ንግግር ላይ ዲሞክራሲ ምርጫ ማካሄድ ብቻ በራሱ ዲሞክራሲ አለ አያስብልም ብለው ተናግረው ነበር።
ልክ ነው።
እዚህ ኢትዮጵያ ላይም ሚዲያ በአግባቡ ሳይዘግብ እንደ ልቡ ነጻነት ሳይኖረው ተቃዋሚዎች በአግባቡ ድምጻቸውን ሳያሰሙ መንግስታዊ የሆኑ ድርጅቶች፣ ማህበራት፣ ኦብዘርቨሮች በአግባቡ በምርጫው ሂደት ላይ ሳይሳተፉ ምርጫውን ዲሞክራሲያዊ ሊያስብል አይችልም። ስለዚህ ኢትዮጵያን ደግሞ ከነዚህ ውስጥ አንዱንም ሳታሟላ እንደውም በተቃራኒ ጋዜጠኞች ታስረው በሽብርተኝነት በተፈረጁበት፣ ማህበራት ከመቼውም ጊዜ በላይ በታፈኑበት፣ ተቃዋሚዎች ምንም አይነት የመሰናፈኛ መድረክ ባላገኙበት ምርጫ ላይ እና ደግሞ ኢህአዴግ እና አጋሮቼ ከሚላቸው ፓርቲዎች ጋር 100% ፓርላማውን በተቆጣጠሩበት ሁኔታ ላይ የኢትዮጵያ መንግስት ዲሞክራቲካሊ ኢሌክትድ ብሎ መጥራት ትንሽ የሚያም ነው።
ይሄ እንዳልሽው ብዙዎችን ያነጋገረ ጠንከር ያለ ትችትም ያመጣባቸው ነው። ቅድም ከጠቃቀሻቸው ከዋና ዋናዎቹ በተለይም ደግሞ በመገናኛ ብዙሀን ነጻነትና በሰዎች የመናገር ነጻነት ዙሪያ ከተነሱ ጭብጦች እስኪ ከሳቸው ድምጽ እንስማና ወደ ውይይታችን እንመለሳለን።
We discussed steps that Ethiopia can take to show progress on promoting good governance, protecting human rights, fundamental freedoms, and strengthening democracy. And this is an area where
ኢትዮጵያ መልካም አስተዳደርን ለማስፈን ሰብአዊ መብትን ለመንከባከብ መሰረታዊ ነጻነትን ለመጠበቅና ዲሞክራሲን ለማጠናከር የምትችልባቸው እርምጃዎች ላይ ተወያይተናል። ወደፊትም በእነዚህ ነጥቦች ላይ በጥልቀት የመወያየትና የመተባበር እቅድ አለን። ምክንያቱም በኢትዮጵያ ተስፋና በሕዝቧ እናምናለን።
ከጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ጋር በተነጋገሩባቸው ጭብጦች ያነሱትን አንድ ነጥብ ነው የጠቀሱት። ለአጠቃላዩ ዲሞክራሲያዊ ሂደት አስፈላጊ ናቸው ብለው የሚያምኑባቸውም ወደፊትም አብረው ለመስራት ለኢትዮጵያ ወሳኝ ናቸው፣ በኢትዮጵያ እናምናለን ያሉበትን ነው። ምን አስተያየት አለሽ?
በመሰረቱ የተናገሩት ነገር ትክክል ነው። የትኛውም እድገት የሚቀጥል ሆኖ እንዲታይ መልካም አስተዳደር እንጂ ዋና መሰረቱ ነው። ለኢኮኖሚውም፣ ለጸጥታውም፣ ለየትኛውም አገሪቷ ስለሚደረጉ ትልቅ ግንባታዎች ዲሞክራሲ፣ የህዝብ ተሳትፎ መኖር ህዝብ የሚፈልገውን ነገር የሚናገርበት መድረክ መኖር፣ ጥፋቶች ሲገኙ ደግሞ ጥፋቶችን የሚጠቁሙ አካላቶች እንደልባቸው መንቀሳቀስ ሲችሉ ያኔ ነው የተሟላ እድገትን ማምጣት የምንችለው። ስለዚህ ፕሬዚዳንት ኦባማ እንዳሉት የእነዚህ ነገሮች የኢኮኖሚውም የጸጥታውም የሁሉም ነገር መሰረቱ መልካም አስተዳደር ነው። መልካም አስተዳደር እንደ ልብ የመናገር ነጻነት መኖር፣ ህዝቡ ድምፁን ማሰማት የሚችልበት ነገሮች መኖር እና ከጠቅላይ ሚኒስትሩ ጋር በሰፊው በዚህ ጉዳይ ላይ ተወያይተንበታል ብሏል። በዚህ የነበራቸው ውይይት ምን ይመስል እንደነበር አላውቅም። ምናልባት ጠንከር ያለ መልእክት እዛ ላይ አስተላልፈው ሊሆን ይችላል ብዬ ተስፋ አደርጋለሁ። እና ደግሞም ነገሮች ወደፊት ሲቀየሩ ማየት በምንችልበት ሁኔታ ተወያይተዋል ብዬ ተስፋ አደርጋለሁ።
መልካም። በአደባባይ መናገራቸው በግል ሁለቱ መሪዎች የተነጋገሩበትን ማምጣታቸው ያን ክብደት የሚያጎላ ይመስላል። አንድምታውን እንመረምራለን። በተለይ የብዙዎች ድምጽ መሰማት መቻሉ፣ የፖለቲካ ሂደቱ ተሳታፊ ነኝ ብሎ ማመኑ አንድ ዜጋ የመናገር ነጻነትና የፕሬስ ነጻነት በአብዛኛው የግለሰቦችን ሀሳብ መግለጽና የፖለቲካ ምህዳሩ መስፋት አለመገኘቱ ነውና የሚተቸው በአብዛኛው። በዚህስ ላይ ምን ትያለሽ?
ልክ ነው፣ ቅድም እንዳልኩ ነው። ህዝቦች ማንኛውም አገር ውስጥ ለሚኖረው እድገት ተሳትፎ ሊኖራቸው ይገባል። አብረው ነው እድገት ግን ህዝቦች ድምፅ የሚያሰሙበት ምንም አይነት መድረክ ሳይኖር ሲቀር ማንኛውም አይነት ሀገር ውስጥ የሚኖረው ተቃውሞ የሚታፈን ከሆነ በተለይ ደግሞ እንደ መንግስት ያልሆኑ ድርጅቶች፣ ማህበራት በምርጫዎቹም በተለያዩ የሰብአዊ መብት እንቅስቃሴዎች ላይም በተለያየ ደረጃ ላይ የሚሳተፉ ማህበራት፣ ድርጅቶች የሚንቀሳቀሱበት ምንም አይነት መድረክ ከሌለ፣ ሚዲያ ከሌለ፣ እነዚህ ሁሉ ከሌሉ ህዝብ ድምፅ ታፍኗል ማለት ነው። ምክንያቱም መንግስት ህዝቡን የሚያዳምጠው ቀጥታ በእያንዳንዱ ቤት እያንኳኩ አይደለም። መንግስት ህዝቡን የሚያዳምጠው በተለያዩ ቻናሎች፣ በተለያዩ ተቋማት ውስጥ በሚመጡ ድምጾች ነው። እነዚህ ተቋማት ደግሞ አንደኛው ሚዲያ ነው፣ አንደኛው ማህበራት ናቸው፣ አንደኛው ተቃዋሚ ፓርቲዎች ናቸው። እነዚህ የተለያዩ የህዝብ ድምጽ የማሰሚያ አካላቶች ናቸው። ስለዚህ እነዚህ ከታፈኑ፣ እነዚህ ስፔስ ከሌላቸው በጋራ በአንድ ላይ ማደግ የሚለው ተረስቷል ማለት ነው። እና አብዛኛው እድገት በሙሉ ህዝቡ ላይ እየተጫነ ነው እንጂ ህዝቡ አብሮት እየተቀበለው አይደለም ማለት ነው። ለዚህ ክፍል ናቸው ፕሬዚዳንት ተናግ
የዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ የኢትዮጵያ ጉብኝትና በተለይም መገናኛ ብዙሀን ነጻነትን አስመልክቶ የተናገሩት በአገሪቱ የፕሬስ ነጻነት ይዞታ ላይ ምን አይነት አንድምታ ይኖረው ይሆን? ምን አይነት መሻሻልስ ይመጣል? ያላለቀ ውይይት ነው። ከስምኝ የቆየ ጋር የጀመርነው ቃለ ምልልስ በሚቀጥለው ፕሮግራማችን ሁለተኛውን ክፍል እናቀርባለን። አሁን ወደ መጨረሻው ቅንብር ልውሰዳችሁ። አሁን የመጨረሻው ቅንብራችን ከአዲስ አበባ ንጉሴ አክሊሉ የላከልን ነው። የአሜሪካው ፕሬዚዳንት ቀደም ብዬ ያስተዋወቅኩት ፕሬዚዳንት ባራክ ኦባማ ወደ ኢትዮጵያ መጡ ሲባል የመጀመሪያው ስልጣን ላይ ያሉ መሪ ሲባል፣ አሜሪካና ኢትዮጵያ ወዳጅነታችን አጠናከሩ ሲባል ወዘተርፈ ሲል ይጀምራል ንጉሴ አክሊሉ። ብዙ ነገሮች ወደ ሀሳብ የመጡና ይህን አዘጋጀሁ ነው የሚለው ንጉሴ አክሊሉን ለምሽቱ ቀደም ሲል ራዲዮ መጽሔት አስቦት ከነበረው እንዋስና ወደ ሀሳብ የመጣ ያለውን እንዲያቀርብ ጋበዝ ነው። እንሆ
የአሜሪካው ፕሬዚደንት ኦባማ ስልጣን ላይ ያለ የመጀመሪያው የአሜሪካ ፕሬዚደንት በመሆን ሰሞኑን ኢትዮጵያን ጎብኝተው ወደ ሀገራቸው ተመልሰዋል። ታሪክን ታሪክ ያነሳዋልና የኢትዮጵያ መሪ ቀዳማዊ ኃይለ ሥላሴ ደግሞ ኦባማ ከመወለዳቸው 7 ዓመት ቀደም ብሎ እንደ አውሮፓውያን ዘመን አቆጣጠር በ1954 አሜሪካንን በመጎብኘት የመጀመሪያው ጥቁር አፍሪካዊ መሪ ሆነዋል። ይህም በፕሬዚደንት አይዘንሃወር ዘመን ነው። ሁለቱ አገሮች ዲፕሎማሲያዊ ግንኙነት የመሰረቱት ዛሬ ሳይሆን በዳግማዊ አጤ ምኒልክና በፕሬዚደንት ሩዝቬልት ዘመን ነው። አጋጣሚው ከፈቀደ የፕሬዚደንት ኦባማ ወደ ኢትዮጵያ መምጣት ምክንያት ከሆነ ማን ይናገር የነበረ ነውና ጋዜጠኛው፣ ዲፕሎማቱና ታሪክ ጸሐፊው አምባሳደር ዘውዴ ረታ የምሽቱ የቪኦኤ እንግዳ ናቸው።
ኦፊሴል የሄዱት ፕሬዚደንት አይዘንሃወር ዘመን ነው። ይህም እንደ ኤውሮፓ አቆጣጠር በ1954 ዓ.ም በግንቦት ወር ነው። ያ የመጀመሪያ የቀዳማዊ ኃይለ ሥላሴ ኦፊሻል ቪዚት በአሜሪካ የተደረገው ያን ጊዜ ነው። በዚህ ጊዜ ጃንሆይ መላው ባይባልም ብቻ አብዛኛውን የአሜሪካ ክፍለ ሀገሮች በመጎብኘት ከአንድ ወር ተኩል ያላነሰ ቆይተዋል። የመጀመሪያ ጉዟቸውም ስለሆነ ያ የጉዞ ፕሮግራም የተዘጋጀው ከፍ ባለ ጥንቃቄ ብዙ ጊዜ የፈጀ ነበር። ፕሬዚደንት አይዘንሃወር መልካም አቀባበል ካደረጉላቸው በኋላም በኢትዮጵያና በአሜሪካ መካከል ያለው ግንኙነት እየተስፋፋ አሜሪካም ለኢትዮጵያ የምታደርገው እርዳታ ከነበረበት እየጨመረ እንዲሄድ በኢኮኖሚ መስክ ሆነ በጦር ኃይል ድርጅትም አንዳንድ እርዳታዎች ጃኖ ያኝተው ወደ ሀገራቸው ተመልሰዋል። ይህ የመጀመሪያው የቀዳማዊ ስላሴ የኦፊሴል ቪዚት ነው።
ንጉሠ ነገሥቱ ቀዳማዊ ኃይለ ሥላሴ በ1963 በፕሬዚደንት ኬኔዲ ጋባዥነት አሜሪካንን ለሁለተኛ ጊዜ የጎበኙት ፕሬዚደንቱ ለክብራቸው በላኩላቸው ኦባማ አዲስ አበባ በገቡበት አይነት ኤርፎርስ 1 በተሰኘ የአሜሪካ ፕሬዚደንቶች ልዩ አውሮፕላን ተጉዘው ነው። ፕሬዚደንት ኬኔዲና ባለቤታቸው ማዳም ኬኔዲ ንጉሠ ነገሥቱን የተቀበሏቸው ደግሞ ከዋይት ሃውስ ዋሽንግተን ዩኒየን ስቴሽን ባቡር ጣቢያ ድረስ በመጓዝ ነው። ንጉሠ ነገሥቱ በዚሁ ጉብኝታቸው ኒውዮርክ ድረስ በመሄድ ገና አዲስ ተመስርቶ የነበረውን የአፍሪካ አንድነት ድርጅት ቻርት በጄኔቭ የተባበሩት መንግስታት ድርጅት አስቀምጠዋል። ለዛሬው ለህብረቱ መመስረት መነሻ የሆነውን ታሪካዊ ንግግርም አድርገዋል። አምባሳደር ዘውዴ ረታ አጽንኦት በመስጠት ከተናገሩት እንደገና
ከዚያ ደግሞ 9 ዓመት በኋላ ቀዳማዊ ኃይለ ሥላሴ የአፍሪካ አንድነት ድርጅት የበላይ የክብር ሊቀመንበር በነበሩበት ጊዜ በፕሬዚዳንት ኬኔዲ ዘመን ሰዓቱም ቀኑም ትዝ ይለኛል በመስከረም 1900 እንደ ኤሮፓ አቆጣጠር 1963 ዓመተ ምህረት ለኦፊሴል ጉብኝት ሄደው ነበር። ያን ጊዜ ፕሬዚዳንት ኬኔዲ ለጃንሆይ ለንጉሠ ነገሥታችን የአዘጋጁት አቀባበል በጣም ደስ የሚል ነው። ጃንሆይ ኤርፎርስ ዋን የተባለውን አውሮፕላናቸውን አዲስ አበባ ድረስ ልከው ጃንሆይ በዚህ አውሮፕላን ከነ ተከታዮቻቸው ተጉዘው መጀመሪያ ፊላዴልፊያ ድረስ ከሄዱ በኋላ እዛ አዳር ሆነ። ከዚያ በኋላ በማግስቱ በልዩ ባቡር ዩኒየን ስቴሽን የተባለው ዋሽንግተን የሚገኘው የባቡር ጣቢያ ድረስ ሲጓዙ ባቡር ጣቢያው ተገኝተው ንጉሠ ነገሥቱን የተቀበሉት ራሳቸው ፕሬዚዳንት ኬኔዲ እና ባለቤታቸው ማዳም ኬኔዲ ናቸው። ያ አቀባበል በጣም የደመቀ በጣም ብዙ ክብር የተጎናጸፈ ነበር። ይህም ምክንያቱ ምንድን ነው? ቀዳማዊ ሥላሴ የአፍሪካን አንድነት ድርጅት ለማቋቋም ያደረጉትን ጥረት በማወቅ ከዚህም ጋር አያይዘው አፍሪካውያኖች ምን ያህል ለጃንሆይ ከፍ ያለ ባለውለታ መሆናቸውን ስለገለጹ ጃንሆይን የተቀበሏቸው በኢትዮጵያ መሪነታቸው ብቻ ሳይሆን የአፍሪካ አንድነትም መሪ አድርገው ነው የቆጠሯቸው። በዚህ መሰረት ጃንሆይ አንደባ በአሜሪካ በቆዩበት ጊዜ ሁሉ የተደረገላቸው አቀባበል በጣም የጋለ በጣም የሞቀ ነበር። ከዚህም ጋር አጣምረው ጃንሆይ ኒውዮርክ ሄደው ይህን የአፍሪካን አንድነት ድርጅት ቻርት በተባበሩት መንግስታት ድርጅት እጅ እንዲቀመጥ አድርገዋል። ለዚህም መልክተኞቹ በሙሉ ተሰብስበው በተገኙበት አዳራሽ ያሉኝ ንግግር አድርገዋል። የአፍሪካ ጉዳይ በጥሩ ሁኔታ ተቀባይነት አግኝቷል።
አምባሳደር ምናልባት በዚህ ጉብኝት ወቅት ነበሩ ልበል?
እኔ ራሴ የነበርኩት ጋዜጠኛ ደጃዝ ነኝ። ጉዞ የምከታተል እኔ ነበርኩ። ያን ጊዜ በራዲዮ ዋና ዲሬክተር ነበርኩ። በዚህ ምክንያት ነው የሄድኩት።
አጠቃላይ ጉብኝቱን ተከታትለው ነበር ማለት ነው? እንዴት ይታየዎታል? እንደው አሁን ካለው ሁኔታ ጋር አንድ ላይ እንደው እንዴት ያዩታል? ለንጉሰ ነገስቱ ህዝቡ ውስጥ የነበረው ክብር ምን ያህል ነበር?
ቀደም ብዬ እንደጠቀስኩት ፕሬዚዳንት ኬኔዲ ንጉሰ ነገስታችንን የተቀበሉት በጣም በደመቀ መንፈስ ነው። የተደረገላቸው አቀባበል የጋለ ነው። በልዩ አውቶሞቢል ከዩኒየን ስቴሽን እስከ ማረፊያቸው ብሌር ሀውስ እስከተባለው ቤተ መንግስት ድረስ ፕሬዚዳንት ኬኔዲ እና ንጉሰ ነገስታችን አውቶሞቢሉ ላይ ቆመው በግልጽ አውቶሞቢል ብዙ ህዝብ ከግራና ከቀኝ የሚያቀርብላቸውን የጭብጨባና የጭወታ አቀባበል በደስታ መልስ ሰጥተዋል።
ፕሬዚደንት ኬኔዲ እንግዲህ ከዛ ብዙ አልቆዩም፣ ያው ህይወታቸው ያለፈው በሰው እጅ ነው እና እንደው እርስዎ እንግዲህ የጃንሆይም የቅርብ በጋዜጠኝነት ሙያ ቤተ መንግስቱ አካባቢ ቅርብ ስለነበሩ በዚያ ወቅት ንጉሰ ነገስቱ እንደው የተሰማቸው ስሜት ምን እንደሆነ መግለጽ ይቻላል? አምባሳደር
ጃንሆይ ይሄ የኬኔዲ አሟሟት በጣም በጣም አሳዘናቸው። ደግሞም አደጋ የደረሰው ልክ ጃንሆይ እንደተመለሱ ስለሆነ ወዲያውኑ በማግስቱ አውሮፕላን ይዘው በዋሽንግተን በተደረገው የቀብር ስነ ስርዓት ላይ ከዓለም መንግስታት ከመጡ መሪዎች ከነ ጄኔራል ደጎል ጋር ሆነው የቀብሩ ተካፋይ ሆነው ቀብረዋል።
አመሰግናለሁ። አምባሳደር ዘውዴ ረታ 18 ዓመት በጋዜጠኝነትና በልዩ ልዩ የስራ ኃላፊነት፣ 5 ዓመት በዲፕሎማትነት፣ በመጨረሻም ንጉሰ ነገስቱ ከስልጣን እስከወረዱበት ጊዜ ድረስ በሮም የኢትዮጵያ መንግስት አምባሳደር ሆነው አገልግለዋል። በተባበሩት መንግስታት ድርጅትም ውስጥ ሰርተዋል። ጋዜጠኛና ዲፕሎማት ዘውዴ ረታ የኤርትራ ጉዳይ፣ ተፈሪ መኮንንና የቀዳማዊ ኃይለ ሥላሴ መንግስት የተሰኙትን 3 መጽሐፍት በመጻፍ የድርሰቱን ዓለም አድናቆት አትርፈዋል። ተከታዩ መጽሐፋቸውንም እያዘጋጁ ነው። ከመልካም ምኞት ጋር በዚሁ ልሰናበት። አመሰግናለሁ።
ክቡራትና ክቡራን አድማጮች፣ ለምሽቱ የያዝነውን የልዩ ዝግጅታችንን ግማሽ ሰዓት ፕሮግራም አጠናቀቅን። ከምሽቱ 3 ሰዓት ላይ በ19፣ 22ና 25 ሜትር ባንዶች እንመለሳለን። በያዝነው ዜማ ልለያችሁ። አስተናገድኳችሁ አሉላ ከበደ። አቀናባሪ ቴሌ ላይ ባክ
This program has come to you from the Voice of America, Washington.